Voice of America.
Yeh, America Dims Radio Tabiano. የአሜሪካ ድምጽ ራዲዮ ከሰኞ እስከ አርብ በየለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ።
There are up to 50,000 visas available for the diversity visa program for 2017, but that's for all the countries that are eligible.
አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ምክትል ቆንስላ ጆሹዋ ማርክስ ናቸው። ትላንት እንደ አውሮፓውያን ዘመን አቆጣጠር በ2017 በሚካሄደው የዲቪ ሎተሪ መርሃ ግብር ዙሪያ ከሰጡት መግለጫ የተወሰደ ነው። ዘገባ ይዘናል። ስትሮክ በመባል በሚታወቀው ድንገተኛና አደገኛ የጤና ሁከት ዙሪያ ያተኮረ ተከታታይ ቅንብር በምሽቱ የህመም ሁኔታው አንዴ ከተከሰተ በኋላ ሊወሰዱ በሚገቡ እርምጃዎችና የእንክብካቤ አማራጮችን ይዳስሳል። በሐኪሙን ይጠይቁ ጠብቁት ሌሎች በርከት ያሉ ዘገባዎችና ቅርብሮችም አሉን። ጤና ይስጥልኝ ተምናመሻችሁ ክብራትና ኮራል አድማጮች፣ የዛሬ ረቡዕ ጥቅምት 10 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን የዓለም ዜና ከአዲሱ አበበ።
ተምናመሻችኋል። የሶሪያው ፕሬዝዳንት ባሽር አልአሳድ በሩሲያ ያደረጉትን ያልተለመደ ጉብኝት ፈጽመው ወደ አገራቸው ተመለሱ። ፕሬዝዳንት አሳድ በዚህ ጉብኝት ከሩሲያ አቻቸው ቭላድሚር ፑቲን ጋር ተገናኝተው ሩሲያ የሶሪያን ጦር ለመርዳት ከሶስት ሳምንታት በፊት ስለጀመረችው ወታደራዊ ድጋፍም ተነጋግረዋል። አሳድ ከ2011 ወዲህ የውጭ አገር ጉዞ አለማድረጋቸው ይታወቃል። የኢራቅ መሪዎች ከሌሎች ኃይሎች ጋር በመተባበር በአይሲስ ላይ የሚደረገውን ጦርነት በማዕከልነት የሚመራ የጦር አዛዥ ለመሰየም እየተወያዩ ናቸው። የዩናይትድ ስቴትሱ ኤታ ማጆር ሹም ጀነራል ጆሴፍ ዳንፎርድ ትናንት ማክሰኞ ኢራቅን ሲጎበኙ ባሰሙት ቃል የተሻለ ድጋፍ ለመስጠት ይቻል ዘንድ ዩናይትድ ስቴትስ መራሹ ጦር አንድ አዛዥና አመራር ሰጪ ያስፈልገዋል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እስራኤልና ፍልስጤማውያን ደም አፋሳሽ ግጭታቸውን አቁመው ወደ ሰላም እንዲመጡ ጥሪ አደረጉ። ሚስተር ባን ዛሬ ረቡዕ ከፍልስጤማውያኑ ፕሬዚዳንት መሐመድ አባስ ጋር በምዕራቧ ዳርቻ ራማላ ከተማ ተገናኝተው ተወያይተዋል። ዋና ጸሐፊው በክልሉ በሚካሄድ አመፅ ቢያንስ 8 ፍልስጤማውያንና ከ40 በላይ ፍልስጤማውያን የሞቱበት ግጭት እንዲያበቃ ለሁለት ቀናት ያደረጉትን ጉብኝት ሲያበቁ ነው ከፍልስጤሙ መሪ ጋር የተገናኙት። የኢራኑ የበላይ መሪ አያቶላ ሆሜኒ ከምዕራባውያኑ ጋር የተደረሰውን የኒውክሌር ስምምነት አጸደቁ። ስምምነቱ ግን ግልጽነትና ወጥነት ይጎድለዋል ሲሉ ተናገሩ። አያቶላ ሆሜኒ ለኢራኑ ፕሬዚዳንት ሐሰን ራሁኒ በጻፉትና በመንግስታዊ ቴሌቪዥን በተነበበ ደብዳቤ ላይ እንዳመለከቱት ይህ አይነቱ ድክመት አገሪቱን አሁንም ሆነ ወደፊት አደጋ ላይ ይጥላል። ስምምነቱ ላይ የሚታየውን መዛባትና የግልጽነት መጓደል የኢራን ባለስልጣናት በንቃት ሊከታተሉት ይገባል ሲሉም አስጠንቅቀዋል። በአውሮፓ የፍልሰተኞች ቀውስ ምክንያት የባልካን ማለትም በቀድሞዎቹ የዩጎዝላቭ አገሮች መካከል ግጭቶች እንዳይቀሰቀሱ የጀርመን ውጭ ጉዳይ ሚኒስትር አስጠነቀቁ። ውጭ ጉዳይ ሚኒስትሩ ፍራንክ ዋልተር ስታይንመር በርሊን ውስጥ ከፊንላንዱ አቻቸው ጋር ከተወያዩ በኋላ ሲናገሩ የፍልሰተኞች ቀውስ በባልካን አገሮች መካከል አዲስ ግጭት እንደማይቀሰቅስ ተስፋ አለኝ ብለዋል። በመጀመሪያ ደረጃ ይላሉ ውጭ ጉዳይ ሚኒስትሩ፣ የፍልሰተኞቹ ጉዳይ ሰላም እንዲመጣ ለብዙ ጊዜ የተደከመበትን ጥረትን መና አድርጎ አዲስ ግጭት ሊቀሰቅስ አይገባውም። እድገት ወይም ልማት ወደ ኋላ መሄድም አይገባውም ሲሉ ተናግረዋል። ዜናው አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዞ ይመለሳል። አሁን አድማጮች፣ ለቀዳሚው የምሽቱ አብይ ርዕስ ወደ አዲስ አበባ። 50,000 የዲቪ እጣዎች እንደ አውሮፓውያን የዘመን አቆጣጠር በ2017ቱ መርሃ ግብር መዘጋጀታቸውን አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታውቋል። ባለፉት 12 ዓመታት 36,797 ኢትዮጵያውያን በዚህ መርሃ ግብር አማካኝነት ወደ አሜሪካ መግባታቸውንም አመልክቷል። መለስካቸው አማሃ ነው መግለጫውን የተከታተለው።
አዲስ አበባ የሚገኘው የአሜሪካ ኤምባሲ ምክትል ቆንስላ
ጆሹዋ ኤ ማርክስ ዛሬ ከቀትር በኋላ በሰጡት ጋዜጣዊ መግለጫ የ2017ቱ ዲቪ ወይንም በእንግሊዝኛ አጠራሩ ዳይቨርሲቲ ኢሚግሬሽን ቪዛ መርሃ ግብር ምዝገባው ኦክቶበር 1 2015 ወይንም መስከረም 20 2008 ዓመተ ምህረት እንደጀመረና ማክሰኞ ኖቬምበር 3 2015 ወይንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ጥቅምት 23 ቀን 2008 ዓመተ ምህረት እንደሚዘጋ ገልጸዋል። ይህ በየዓመቱ በዕጣ መልክ ብቻ ለእያንዳንዱ አመልካች የሚወጣ ወደ ዩናይትድ ስቴትስ መግቢያ ቪዛ ዘንድሮ ብዛቱ 50 ሺህ እንደሆነም ሚስተር ማርክስ ገልጸዋል።
There are up to 50,000 visas available for the diversity visa program for 2017, but that's for all the
ዲቪ መርሃ ግብር እስከ 50 ሺህ የሚደርሱ ቪዛዎች ተዘጋጅተዋል። እነዚህ ሁሉ ግን በመላው ዓለም ላሉ በዚህ እድል ሊጠቀሙ ለሚችሉ አገሮች ነው። እያንዳንዱ አገር ከዚህ ሊያገኝ የሚችለው እስከ 7 በመቶ ብቻ ነው። ያ ማለት ደግሞ 7 በመቶ የሚሆኑ ሰዎች ከዚህ ሀገር ይመረጣሉ ማለት አይደለም።
ይህ በዕጣ ወይንም በሎተሪ አሰራር ለባለ እድል ይደርሳል የሚባለው ቪዛ ማንንም ማመልከት ቢችልም ማሟላት ያለበት መዘኛዎች ግን አሉ ብለዋል። እነዚህ መዘኛዎች ማሟላ ሰው ማመልከቱ ግን ከንቱ ልፋት ነው ያሉት ቆንስላው መመዘኛዎቹን ዘርዘር አድርገው አስረድተዋል።
And just to be clear about those, you have to have a high school education or its equivalent as defined as successful completion of a
በነዚህ ጉዳዮች ላይ ግልጥ መሆን አለብን። የከፍተኛ ሁለተኛ ደረጃ ትምህርት ማጠናቀቅ ወይንም ከዚህ ጋር ሊወዳደር የሚችል የትምህርት ደረጃ ግድ ነው። ይህ ትምህርትም በደንብ እንደተበየነው 12 አመታትን የሚፈጅና በተሳካ ሁኔታ መጠናቀቅን ይጠይቃል። ይሄ በኢትዮጵያ የሚታወቀውን የሙያ ትምህርት አይተቀልልም። ሁለተኛውና የዚህ አማራጭም ባለፉት 5 አመታት የሁለት አመት የሥራ ልምድ ያለው መሆኑንና ለዚህም ቀደም ሲል የሁለት አመታት ስልጠና ወይንም ልምድ መውሰድን የሚጠይቅ ነው።
የኤምባሲው ባለስልጣን ያስገነዘቡት ሌላ ጉዳይ ይህን ቪዛ ለማግኘት በሚከደው መስመር ለማመልከቻው አመልካቾች ገንዘብ ማውጣት እንደሌለባቸው ነው። ማንኛውም አፍሪካዊ አመልካች የዲቪ ማመልከቻውን ወይም ማመልከቻውን ቅጽ በይፋ ከሚታወቀው የዲቪ ድረገጽ ማውጣት ይችላል። ድረገጹም www.divilottery.state.gov በማለት አብራርተዋል። ክፍያው የሚጀምረውም የት ላይ እንደሆነ አብራርተዋል።
Another thing to keep in mind is the cost remains the same. The DV registration is completely free.
ሌላው መዘንጋት የሌለብን ጉዳይ ለዚህ ቪዛ የሚወጣው ወጪ አለመለወጡን ነው። የምዝገባው ሂደት በፍጹም ነፃ ነው። ተፈላጊውን መመዘኛ የሚያሟላ ማንም ሰው ከኢትዮጵያ ሆኖ ኢትዮጵያዊነቱን የሚያረጋግጥ ከሆነ ሊመዘገብ ይችላል። አንድ ሰው የሚከፍለው ከተመረጠና ወደ ቃለ ምልልሱ ወይም ወደ ኢንተርቪው ደረጃ ሲደርስ ብቻ ነው።
ኤምባሲው ካሰራጨው የተለያዩ መረጃዎች ማየት እንደሚቻለው በ2017ቱ የዲቪ መርሃ ግብር 184 የዓለም ሀገሮች ዜጎች የዚህ ዕድል ተጠቃሚ ሊሆኑ ይችላሉ። ከእነዚህ ሀገሮች አንዷ ኢትዮጵያ ስትሆን እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓ ም ጀምሮ እስከ 2014 ዓ ም ድረስ በነበሩት 12 ዓመታት 36797 ኢትዮጵያውያን የዲቪ ሎተሪ ተጠቃሚ መሆናቸው ታውቋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ሁለተኛው መጽሔቱ ርዕስ እንሻገር። የሰላም ስምምነቱ ከተፈረመን በኋላ ቢሆን የተኩስ አቁሙ እየተከበረ አይደለም ሲሉ የደቡብ ሱዳን ተቃዋሚ ቡድኖች መሪ ሪክ ማቻየር መናገራቸውን የሚመለከተው ዘገባ ይከተላል። ማቻር አዲስ አበባ ውስጥ ነው ባለፈው እሁድ መግለጫውን የሰጡት። እስክንድር ፍሬው ተከታትሎታል።
የደቡብ ሱዳን ተቃዋሚዎች መሪ ዶክተር ሪያክ ማቻር በአዲስ አበባ መኖሪያ ቤታቸው የሰጡት መግለጫ በቅርቡ ከኒውዮርክና ዋሽንግተን ከተመለሱ በኋላ የመጀመሪያው ነው። በነሐሴ ወር የፈረምነው የሰላም ስምምነት ወደ ተግባር እየተቀየረ አይደለም፣ ችግር ገጥሞታል ብለዋል ማቻር በዚሁ መግለጫ። ይህንን በተመለከተ በኒውዮርክ በተካሄደውና በተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በተዘጋጀው ስብሰባ ላይ ገለጻ ማድረጋቸውንም ጠቅሰዋል። ዋናው ጉዳይ ደግሞ የተኩስ አቁም ስምምነቱ ሊተገበር አለመቻሉ መሆኑን አመልክተዋል። እርሳቸው እንደሚሉት በተለይ በኢኳቶሪያ ግዛት ለአንድም ቀን የተኩስ አቁም ኖሮ አያውቅም።
The ceasefire has not held since the agreement was signed and since the declaration of the permanency
የተክሱ አቁሙ ያልተከበረው የሰላም ስምምነቱ ከተፈረመበትና ቋሚ የተክሱ አቁም ይፋ ከተደረገበት ጊዜ ጀምሮ ነው። በናይል ላይ ያሉ የጦር ጀልባዎችን ጉዳይ ታስታውሳላችሁ። እነዚህ የጦር ጀልባዎች እንዲንቀሳቀሱ የተደረጉት ስምምነቱ በተፈረመበት ወቅት ነው። ሳልቫ ወደማይቆጣጠሯቸው ቦታዎች ተጨማሪ ጦር እንዳይልኩ አድርጓቸው ስንል ድምጻችንን ከፍ አድርገን አሰማን። ማንም አላዳመጠንም። ጦርነት ቀጠለ። ከዛ ጊዜ ጀምሮ ጦርነቱ በኮቶሪያ ቀጥሏል። በየቀኑ ወደ አካባቢው የሚመጡ የጦር ጀልባዎች በስድስት ጊዜ ምልልስ በመራብና ሰሜን ኮቶሪያ የሚገኙን ጦራችንን ይደበድባሉ።
የሰላም ስምምነቱ በተፈረመ በ45 ቀናት ውስጥ ደቡብ ሱዳንን ለቀው መውጣት የነበረባቸው የዩጋንዳ ወታደሮች አሁንም በዚያ ይገኛሉ። እናም ሪያክ ማቻር ይህ ሌላው የሰላም እንቅፋት መሆኑን ተናግረዋል።
ይህ በእንዲህ እንዳለ የደቡብ ሱዳን ሰራዊት መሪ ጀነራል ጆንሰን ጁማ ለአሜሪካ ድምጽ ራዲዮ በሰጡት ቃለ ምልልስ በኢኳቶሪያ ግዛት ሰላማዊ ዜጎችን በመጥለፍ ተቃዋሚ ሸማቂዎችን ከሰዋል። ጀነራሉ ጁባ ውስጥ በሰጡት መግለጫ በሪያክ ማቻር የሚመራው የደቡብ ሱዳን ህዝብ ነጻ አውጪ ሰራዊት SPLM ከፍተኛ መኮንን ጄምስ ካቢላ ላለፉት 2 ወራት በኢኳቶሪያ ማሪዲ ቀበሌ ቁጥራቸው 50 የሚደርስ ዜጎችን አግተዋል እንዳገተና የመንግስት ሰራዊት ግን እንዳስለቀቃቸው ገልጠዋል። ጀነራል ጁማ የሪያክ ማቻርን ወገኖች እንደገና ጠብ በማጫር ከሰው በመንግስት በኩል ግን የለየለት ደም መፋሰስ እንዳይከሰት ወታደራዊ ጥንቃቄ ያደረግን ነው ብለዋል።
የሰላም ስምምነቱ በተፈረመ በ45 ቀናት ውስጥ ደቡብ ሱዳንን ለቀው መውጣት የነበረባቸው የዩጋንዳ ወታደሮች አሁንም በዚያ ይገኛሉ። እናም ሪያክ ማቻር ይህ ሌላው የሰላም እንቅፋት መሆኑን ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የምትከታተሉት ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድና እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 7 በአማርኛ ቋንቋ የሚተላለፈውን የአሜሪካ ድምጽ ራዲዮ ስርጭት ነው። አሁን ወደ ቀዳሚው ቅንብር ነው የምንሻገረው። ሐኪሞን ይጠይቁ። ስትሮክ በመባል በሚታወቀው አደገኛና ድንገተኛ የህመም ሁኔታ ከህመሙ ምልክቶች ከህመሙ ጠባይ ጀምረን በተከታታይ ስናቀርብ ነበረ። ዶክተር ዳንኤል ተስፋዬ ናቸው እንግዳችን። ዶክተር ዳንኤል ተስፋዬ የህብለሰረሰር የነርቭና የአንጎል ህክምና አማካሪ ሐኪም ናቸው። ታዲያ ዛሬ ህመሙ ከደረሰ በኋላ ሊደረጉ በሚችሉ አማራጮችና እንዲሁም ደግሞ በተከታታይ በሚሰጥ ደጋፊ ህክምና የሚባለውን ህመሙ ከደረሰ በኋላ ምን ይደረጋልን ባለፈው ሳምንት ጀመር አድርገን ነበር። ከሱ ነው የሚቀጥሉት።
እንግዲህ ስትሮክ ከደረሰ በኋላ ከመጀመሪያው ህክምናውና ከመድኃኒቱ አኳያ የፊዚካል ቴራፒ፣ ኦኪፔሽናል ቴራፒ፣ ስፒች ቴራፒ የምንላቸው ማለት እንግዲህ አማርኛውን እዚህ ላይ ያሉ ላትረዳኛለን። እነዚህን ህክምናዎች የፊዚዮቴራፒ የተለያዩ አይነት ህክምናዎች ስትሮኩ ከደረሰበት ሰዓት ጀምሮ ነው እዚህ ሀገር የምንጀምረው። አሜሪካን ሀገር ስትሮክ ሴንተር ውስጥ የምንሰራ ሰዎች እነዚህ ነገሮች በአስቸኳይ መጀመር አለባቸው፣ መለመድ አለባቸው። ዋንደኛው የተጎዳውን አካል መልሶ የማቋቋምና የመመለስ ነገር ነው። ለዚህ ደግሞ ቴራፒዎች እጅግ በጣም ወሳኝ ናቸው። እንደሰማሁት ቅርቡ ኢትዮጵያ ውስጥ የፊዚካል ቴራፒ ትምህርት ቤት ተከፍቷል። ጥሩ ፊዚካል ቴራፒስቶችም እንዳሉ ሰምቻለሁ። በቅርብ ከአሜሪካንም ሀገር ሄደ አንድ ወጣት ሐኪም በጥሩ ሁኔታ በመስራት ላይ እንዳለ ሰምቻለሁ። ግን ያ አንድ ሐኪም አይደለም ለውጥ የሚፈጥረው፣ እንደነገርኩ ሲስተሙ ነው።
አጠቃላይ ስርዓቱ በዛ መልክ አገልግሎት መስጠት ብቃት ሲኖረው ነው።
እና ይሄ ቴራፒው እጅግ በጣም ወሳኝ ነው። ከስትሮክ በኋላ ያለው ሪሃብሊቴሽኑ ነው። ይሄ ደግሞ እንግዲህ አንድ ሰው ስትሮክ ሲይዘው አካሉ ብቻ አይደለም የሚጎዳው፣ በከፍተኛ ሁኔታ ስነ ልቦናውና መንፈሱም ይጎዳል። ድሮ መረጥ የሚችል ሰው፣ ሁሉን ነገር ማድረግ የሚችል በቅጽበታዊ ሁኔታ መናገር፣ መሄድ፣ ማየት፣ እግሩን ግማሽ ጎኑን አለማንቀሳቀስ ሳይችል ምን ያህል ከፍተኛ ጉዳት፣ ስነ ልቦናዊ ጉዳት ሰውየው ላይ፣ ቤተሰቡ ላይ የሚፈጥረው ስትሬስ፣ አገር ላይ የሚፈጥረው ጫና ይሄ ነው የሚባል አይደለም። እነዚህን ነገሮች ደግሞ ለመከላከል በጣም ብዙ ወጪ የሚጠይቅ፣ በጣም ብዙ ግንዛቤ የሚጠይቅ፣ ብዙ መሰራት ያለበት ሁኔታ ነው። በቅርብ እንደምናያና እንደምንሰማው በሀገራችን ስትሮክ እየጨመረ ነው የመጣው።
ክስተቱ እየበዛ ነው። ካኗኗር ዘይ መለዋወጥ ጋር ሊሆን ይችላል። በምክንያትነት የሚታወቁ
በአሁኑ ጊዜ በደም ብዛት፣ በስኳር በሽታ፣ በኮሌስትሮል በሽታ የሚጠቃው የህብረተሰብ ክፍል በጣም እየጨመረ ያለ ነው እና አሳሳቢ ደረጃ ላይ ስለደረሰ ይሄ እንደ ድሮ እነዚህ በሽታዎች የዛሬ 30 ዓመት በሰፊው ባይታዩም አሁን እንደ ልብ የሚታዩ በሽታዎች በመሆናቸው እዚህ ላይ ከፍተኛ ትኩረት ያስፈልጋል።
ዶክተር ዳንኤል በመጨረሻው ያነሱት ከድንገተኛ ህክምና እርዳታ ዘለቄታ ወዳለው የህክምና እርዳታ የሚወሰዱትን እርምጃዎች በመጨረሻው ደግሞ የማገገም ህክምና አንበለው በረጅም ጊዜ ውስጥ አንድ ህመምተኛ ወዲያው የሚያሳስቡት ነገሮች ከተፈቱ በኋላ በተከታታይ የሚደረጉ የክትትል ህክምናዎችን ጠቅሰዋል። በተዛማች አነጋገር ለአድማጮች ቅርብ ለማድረግ እንሞክር። ፊዚካል ቴራፒ፣ ፊዚዮቴራፒ ብለዋል። የአካል የሰውነት የውስጥ የሰውነትን አሰራር የማነቃቃት አይነት ህክምና፣ መንፈስ የሚያጠጉ መንፈስ የሚያጠነክሩ የህክምና አገልግሎቶች፣ እንዲሁም በህመሙ ሳቢያ አንደበት ሲተሳሰር ያን የሚያፍታታ መልሶ መናገር የሚያስችል ይመስለኛል ያነሷቸው።
ሶስተኛው ደግሞ ኦኪፔሽናል ቴራፒ የምንለው በተለይ እጅን ተግባራዊ ለማድረግ የሚደረጉ እንቅስቃሴዎች አሉ። ያ ሰውዬ ራሱን እንዲረዳ የሚደረጉ እንቅስቃሴዎች አሉ እና እንግዲህ ይሄ በጣም እያደገ ያለ ሳይንስ ነው። በጣም ብዙ አዳዲስ ግኝቶች አሉ። በዚህ መልክ መድኃኒቶች አሉ ከዚህ ጋር አብሮ የሚሰጡ። ይሄ የማገገሙ የሪሃብሊቴሽኑ ፕሮሰስ እጅግ በጣም ሰፊ ነው። አንዳንድ ዲቫይሶች መሳሪያዎች፣ መገልገያዎች ያስፈልጋሉ። እንደ ምርኩዝ፣ ዊልቸር፣ ዎከር ምናምን የምንላቸው አይነት በርካታ መገልገያዎች አሉ። እነዚህ ነገሮችም ላይ አብሮ የሚሰራ ነው። ውጤቱ ደግሞ በጣም ዝግ ያለ ነው። ብዙ ጊዜ የእነዚህን ውጤቱ የምንገመግመው በሶስት ወር ነው። ጥናታዊ መለኪያዎች የሚያሳዩ በሶስት ወር ነው። ቅጽበታዊ ከስትሮክ መሻሻል አለ። ብዙ ጊዜ ግን የምናየው መሻሻሎች የምንገምተው መለኪያዎቻችን ከሶስት ወር በኋላ ነው። ከስትሮክ በኋላ
ቀስ እያለ ነው ህክምናው ከሰራ በቶሎ ከተደረሰበት የሚመጣ ውጤት ቀስ እያለ ነው የሚሉን።
በአጠቃላይ ሙሉ ለሙሉ ወደ ቀድሞ ሁኔታ ይመለሳል ማለት አይቻልም። ብዙ ጊዜ ስትሮክ ትንሽም ብትሆን ደፊሲት ጉዳት
ትታ ማለፉ አይቀርም
እና ሙሉ ለሙሉ አይመለስም። ግን አንዳንድ ጊዜ በጣም በሚገርም ሁኔታ ስራን እንደገና የመመለስ አይነት አስማሚያዎች ይኖራሉ።
ዶክተር ዳኒ ቀደም ብለው የጠቀሷቸው አጋዥ ባለሙያዎች ጭምር የሚጠይቁ ናቸው። በሐኪምና በቁሳቁሱ ወይም ህክምና ቴክኖሎጂ መኖር ብቻ ሳይሆን እነኚህ በማገገም ዘርፉ የገለጿቸው በየዘርፉ የሰለጠነ ባለሙያ የሚጠይቁ ናቸው። ቅድም ያነሷቸው የፊዚካል ቴራፒስት፣ ኦኩፔሽናል ቴራፒስት፣ ቋንቋን መልሶ አንደበትን ለመፍታት የሚረዳውን ህክምና የሚያግዙ ባለሙያዎች አሉ። እነኚህ በሌሉበት እንደ ኢትዮጵያ ባሉ ሁኔታዎች በቀጥታ በባለሙያ አይን የሚታይም ባይሆን የቤተሰብ አቅም፣ የቤተሰብ እገዛ ትልቅ ነውና ህክምናው በተሟላበት እንኳን የቤተሰብ አባላት እገዛ ለውጤቱ ወሳኝነት አለው በሚባልበት ምን አይነት ጠቋሚ ሀሳቦችን ያነሳሉ?
ለተቀማጭ ሰማይ ቅርቡ ነው እንደሚባለው እዚህ ሆኖ እንዲደረግ ማለት ቀላል ነው። እንደ እኔ ግን ግምት ኢትዮጵያ ውስጥ ያለው አሴት ወይም ሀብት ቤተሰብ ነው። ብዙ ሰው ያለው ቤተሰብ ስለሆነ ቤተሰብን የማስተማሪያ ዘዴዎች ቢነደፍ ያ ጥቅም አለው ብዬ ነው የማምነው። ሪሃብሊቴሽን አቅም ላይፈቅድ ይችላል። ሪሃብሊቴሽን ሆስፒታል ውስጥ ሰው ማኖር ሲጀመርም ያ ለስትሮክ ለሚጠቃው ሰው በቂ ሪሃብ የሚሰጡ ትሬንድ የሆኑ ሰዎች የሉንም። ያ ቤተሰብ ግን ብዙ ነገሮች ማድረግ ስለሚችል የስትሮክ ትምህርት መስጠት ላይ ወደፊት ትኩረት ቢደረግ ለቤተሰቦች የአመጋገቡን ሁኔታ የኤክሰርሳይሱን ሁኔታ በመጠነኛም ቢሆን ኦኩፔሽናል እና ፊዚካል ቴራፒዎች የስነ ልቦናዊ ምክሮችና ትምህርቶች የሚሰጥበት ሁኔታ ነው ትንሽ አንዳንድ ነገሮችን ሊቀየር ይችላል ብዬ የማስበው። እንዳልከው እጅግ በጣም ብዙ ገንዘብ የሚፈልግ ሁኔታ ስለሆነ አስቸጋሪ ነው። በነገራችን ላይ እኔም ባለሁበት ወደፊት በሚቋቋመው ኢትዮጵያን ኢዳግ የሚባለው የዚህ አሜሪካን ሀገር ያለን የሐኪሙ አሜሪካና አውሮፓ እንዲሁም ኢትዮጵያ ያሉ የሐኪሞች ስብስብ ማህበር አለ። ያ ዘመናዊ ሆስፒታል በሚሰራበት ጊዜ የተሟላ የስትሮክ ሴንተርም ይኖራል ብለን በእቅድ ውስጥ አለን። ግን ያ ለህዝብ በሙሉ ያዳርሳል ማለት ዘበት ነው።
ቢያንስ ያን አቅርቦት መጠቀም መገልገል የሚችሉ ሰዎች መረዳት የሚችሉበትን ሁኔታ ለመፍጠር ነው እየሞከራችሁ ያላችሁት። በዛ መልኩ ይደራጃል፣ ሊረዳ የሚችል ሁኔታ ሊፈጠር ይችላል የሚል ተስፋውን ነው እየገለጹ ያሉት።
ልክ ነው። እና ያም እንግዲህ መማሪያ ሊሆን ይችላል ወደፊትም በዚህ አካባቢ መስራት ያለብን ይመስለኛል። እኔም ያቅሜን ለመስራት ሞክራለሁ።
በትምህርቱም ረገድ የምታበረክቱት አስተዋጽኦ ያንኑ ያህል ከፍ ያለ ግምት የሚሰጠው ነው እና በተመሳሳይ በሌላ አድማጭ ጥያቄ መልሰን እንደምናገኘው ተስፋ አረጋለሁ። ዶክተር ዳንኤል ተስፋዬ የነርቭና የአንጎል አማካሪ ሐኪም፣ ስትሮክ በተሰኘው ድንገተኛና አደገኛ ህመም ሁኔታ ከህመሙ ምንነት እስከ ሕክምና አማራጮቹ ድረስ በተከታታይ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ ለዛሬው።
አቶ አሉላ እኔም እጅግ በጣም አመሰግናለሁ። በዚህ አጋጣሚ ጨው በመተው አንድ ሁለት ሰዎች የደም ግፊታቸው ቢቀነስ፣ ኤክሰርሳይዝ በማድረግ ስኳራቸው ቢወርድ፣ ኮሌስትሮል እና የደም ብዛት የስኳር መድኃኒታቸውን በተገቢ ሁኔታ ቢከታተሉ አንድ ሁለት ሰው እንኳን ለእኔ ይሄ ትልቅ ውጤት አለው ብዬ ነው የማመስነው እና እጅግ በጣም አመሰግናለሁ ስለሰጠኝ አጋጣሚ።
አድማጮች አሁን ወደ ሌላው ተከታዩ ሳምንታዊ ቅንብር እንሻገር። ንግድና ንግድና ምጣኔ ሀብት በምሽቱ ዝግጅቱ በኢትዮጵያ ፈጣን የምጣኔ ሀብት እድገት ያመጣውን ለውጥ ይገመግማል። በተለይ በኢትዮጵያ መንግስት በተደጋጋሚ የሚገለጸው ከ10% በላይ የምጣኔ ሀብት እድገትም ሆነ በዓለም ባንክና አይኤምኤፍ የሚጠቀሱት ደግሞ ከ7-9% የሚገመቱ አሃዞች ለኢትዮጵያ ሕዝብ ኪስና ኑሮ ለእናንተ ኑሮ ምን ፋይዳ አላቸው ይላል የምሽቱ የንግድና ምጣኔ ሀብት ዝግጅት ትኩረት። አዘጋጅና አቅራቢው ሄኖክ ሰማእግዜር።
በኢትዮጵያ የዚህን አዲስ ዓመት የመጀመሪያ ወር አገባደን ወደ ሁለተኛው ተሻግረናል። ሀገሪቱን የሚያስተዳድረው ገዢው ፓርቲ ኢህአዲግ አዲስ ባይሆንም አዲስ መንግሥት መስርቷል። ኢህአዲግ የመሠረተው መንግሥት ደግሞ አሁንም አዲስ ባይሆንም የምጣኔ ሀብት ስልት አውጥቷል። የእድገትና ትራንስፎርሜሽን እቅዱ የምጣኔ ሀብት ፖሊሲውም ልክ አዲስ እንደ ተመሠረተው መንግሥት የ5 ዓመታት የአፈጻጸም የጊዜ ሰሌዳ ወጥቶለታል። በዚህ ወር የዓለም የምጣኔ ሀብት ፖሊሲ ቀያሾች እንዲሁም የአፍሪካ የኢትዮጵያ በፐሩ ሊማ ተሰባስበው ሲወያዩና መረጃ ሲለዋወጡ ነው የሰነበቱት። የዓለም የገንዘብ ድርጅት IMF ዋና የምጣኔ ሀብት ቀያሽ ሞሪስ ኦስትፌልድ በአጠቃላይ የዓለም ምጣኔ ሀብት ካለፈው ዓመት ሐምሌ ወር በ0.2% ዝቅ ብሎና ተቀዛቅዞ ለቀጣዩ አንድ ዓመት ይቆያል ብለዋል። በዚህ አሃዝ መሠረት ባለፈው ዓመት በ3.4% ያደገው የዓለም ምጣኔ ሀብት በአውሮፓውያኑ 2015 ዓ.ም በ3.1%፣ በቀጣዩ 2016 ዓ.ም ደግሞ በ3.6% ያድጋል። በዚህ የእቅድና የውይይት ወር የወጡ ሌሎች በርካታ አሃዞች አሉ። በተያዘው የአውሮፓውያን የበጀት ዓመት የኢትዮጵያ ምጣኔ ሀብት በ8.7% ማደጉን IMF የዓለም የገንዘብ ድርጅት አስታውቋል። በሀገሪቱ የውጭ ብድር ክምችት በእጅጉ መጨመሩን ነው የዓለም አቀፉ የገንዘብ ተቋም አክሎ የገለጸው። የኢትዮጵያ መንግሥት ደግሞ ከዚያ ቀደም ብሎ የዜጎች የነፍስ ወከፍ ገቢ ጨምሯል ሲል አስታውቋል። እነዚህ ቁጥሮች ከምጣኔ ሀብትና ከገንዘብ ሚኒስትሮች ቀመር ባለፈ በዜጎች ሕይወት ምን አይነት ፋይዳ አላቸው፣ ፈጣን እድገት እንዴት ነው ዘለቄታ ያለው ልማትና በእናንተ ሕይወት ደግሞ ለውጥ የሚያመጣው የሚሉ ጥያቄዎች እናነሳለን። ዶክተር አክሎግ ቢራራ የዓለም ባንክን ጨምሮ በሌሎች የዓለም አቀፍ ድርጅቶች ከ30 ዓመታት በላይ ያገለገሉ የምጣኔ ሀብት ባለሙያ ናቸው።
እድገት እኔ እንደሚገባኝ ከሆነ ከሌሎችም ሀገሮች ልምድ እንዳየሁት የአብዛኛውን ሕዝብ ሕይወት ወይም ደግሞ ኑሮ ከጊዜ ወደ ጊዜ የሚያሻሽል ሕዝብን የሚያሳትፍ ለዛሬው ትውልድ ብቻ ሳይሆን ለነገውም ትውልድ መሰረት የሚጥል የኢኮኖሚ ምስረታ አያያዝ ነው እና 3 ነገሮችን ይመለከታል። አንደኛ ማህበረሰባዊ የሆነ እድገት የሚለው ነው። ሚዛናዊነትን የሚመለከት፣ የገቢና የሀብት ስርጭትን የሚመለከት። በሌላ በኩል ዋናው መሰረቱ IMF የሚመለከተው ኢኮኖሚው ለውጥ አሳየ፣ መዋቅራዊ ለውጥ አሳየ፣ መሰረት ጣለ፣ የነፍስ ወከፍ ገቢ እያደገ ሄደ፣ የስራ እድል እየተፈጠረ ሄደ፣ አገር ወለድ የሆነ ኢኮኖሚ እየተፈጠረ ሄደ፣ ተሳትፎ እየተስፋፋ ሄደ የሚለውን የሚመለከት ነው። ሌላው 3ኛው ዙር እንደ ክበቦች ብናያቸው አካባቢውን የሚመለከት ነው። ማለትም ተቆርቋሪነት ያለው የአካባቢ ጥበቃ፣ ለምሳሌ የአየር ጠባይ ሁኔታዎችን፣ የመሬት አጠቃቀም ሁኔታዎችን የሚመለከት እና ህዝቡን በአጠቃላይ የሚመለከት እና ይሄ ተሳትፎን ይመለከታል፣ ግልጽነትን ይመለከታል፣ ኃላፊነትን ይመለከታል፣ ሚዛናዊነትን ይመለከታል። ዋናው የኢኮኖሚ እድገት መሰረት ፍላጎትና አቅርቦት መዛመዳቸው ነው። በተደጋጋፊ ይሄዳሉ አይሄዱም የሚለው ጥያቄ በጣም ቁልፍ ነው። ምክንያቱም እንዲሁ ቁጥሮችን ለህዝብ ማቅረቡ በቂ አይደለም። ህዝቡ የሚመለከተው ከራሱ ኑሮ አንጻር ነው። ማለትም ለምሳሌ ምግብ በልቶ ማደሩ፣ አንድ ምግብ ብቻ የሚያገኘው ሶስት ምግብ በልቶ ማደሩ፣ ጤንነቱ መጠበቁ፣ ንጹህ ውሃ ማግኘቱ፣ መጸዳጃ ማግኘቱ፣ የነፍስ ወከፍ ገቢው ከጊዜ ወደ ጊዜ እያደገ መሄዱ እና እነዚህን መስፈርቶች የሚመለከት ነው። አይኤምኤፍ ያቀረበው ዘገባ እድገት መኖሩን ያመለክታል። 8.7% በ2014-15 ባለው ጊዜ ውስጥ አድጓል ይላል። ይሄ የሚመሰገን እንጂ ዝቅተኛ የእድገት መጠን አይደለም። የሚመሰገን ሌሎች ሀገሮች እንዲያውም የማያገኙት በምስራቅ ኤዥያ በተከታታይ መሰረታዊ የሆኑ ለውጦችን ያመጣ የእድገት መጠን ነው እና በጣም ጥሩ እንትን ነው። ችግሩ ምንድን ነው? ራሱ አይኤምኤፍ የውጭና የውስጥ አስጊ ሁኔታዎች አሉ ያለው ነው። ያ ነው እንግዲህ ልንወያይበት የሚገባን ብዬ የምገምተው።
ተሰናባቹ የኢትዮጵያ የገንዘብ ሚኒስቴር አቶ ሱፊያን አህመድ ከወራት በፊት ለሀገሪቱ ፓርላማ ባቀረቡት ሪፖርት የሀገሪቱ ምጣኔ ሀብት በሁለት ዲጂት ማደጉን፣ የዜጎች ገቢ መጨመሩንና ድህነት መቀነሱን ያብራሩት
በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብለዋል።
ተሰናባቹን የኢትዮጵያ የገንዘብ ሚኒስትር አቶ ሶፊያን አህመድን ድምፅ ነው የሰማ ነው። ዶክተር ደምስ ጫን ያለው በአዲስ አበባ የምጣኔ ሀብት አማካሪ ሲሆኑ በቅርቡ በሙያቸው መጽሐፍ አሳትመዋል። እድገትና ልማት ልዩነት አላቸው ይላሉ።
ስንናገር እድገትና ልማትን እንለያያለን። ልማት ከእድገት በተጨማሪ በጤናው፣ በድህነቱ፣ በሀብት ድልድሉ እና ሌሎችም ይሄንን ጠቋሚ የሚሆኑ ነገሮችን የያዘ መለኪያ ነው ያለው በሰፊው። ስለዚህ በዚህ አንጻር አሁንም ቢሆን ብዙ የአፍሪካ አገሮች መስራት ያለባቸው ነገር እንዳለና ኢትዮጵያ መስራት እንዳለባት የታወቀ ነገር ነው። በተለይ ኢትዮጵያ ግን በዚህ አንጻር ከሌሎች የአፍሪካ ሀገሮችም ለየት ባለ ሁኔታ ፈጠን ያለ እርምጃ እያሳየች ነው። ይህም በመሆኑ ነው ወደድንም ጠላንም ቁጥሩ አንድ ይሄ መንግስት ብቻ ያወጣው ስለሆነ ይሄ መንግስት ያወጣውን አይደለም የተቀበልነው፣ በሙያተኞች የሰራው ነው። ድህነት እዚች አገር የዛሬ 10 ዓመት ከነበረበት ወይም ለምሳሌ በኤምዲጂው ጊዜ ከነበረበት ከ44% 26% ደርሷል። 26% ደርሷል። እንግዲህ አሁን በቅርቡ ዩኤንዲፒ ያወጣውን ሪፖርት በምናይበት ጊዜ 26% እኮ ማለት በህዝብ ቁጥር አንጻር ሲታይ ስቲል 27 ሚሊዮን ማለት ነው። ትክክል ነው።
አይኤምኤፍ በተደጋጋሚ በኢትዮጵያ ምጣኔ ሀብት እድገት የግሉ ዘርፍ ተሳትፎ አነስተኛ መሆኑን በመግለጽ ሰፋፊ የመንግስት ድርጅቶች የግሉን ዘርፍ የገበያ ተወዳዳሪነት እየጎዱ ነው ሲል፣ የምጣኔ ሀብት ፖሊሲ ቀያሾች በተለይ የኢትዮጵያ መንግስት ባለስልጣናት ገበያውን ለውድድር ክፍት እንዲያደርጉ ሲመክር ቆይቷል።
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1:30 በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ ግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ አበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ለምሽቱ 3 ሰዓት በአጭር ሞገድ በ19፣ 22ና 25 ሜትር ባንዶች በሚተላለፈው መደበኛ ዝግጅታችን መልሰን ልናገኛችሁ በቀጠሮ የምሽቱ አስተናጋጅ አሉላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ጋር በመሆን በዚሁ እንሰናበታለን። መልካም ምሽት። 3 ሰዓት ላይ እንገናኝ።
This program has come to you from the Voice of America, Washington.